ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ጥቅምት 22 ቀን 2011 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። ነጋ ጠባቅ ጥፋት መጋለጡ አይቀሬ ነው በሚል ርዕስ ከፍኖተ ዲሞክራሲ ለዕለቱ የቀረበውን ሐተታ አሰምተን የወያኔ መጋጃ የነበረው ኃይለ ማርያም ደሳለኝ ስልጣን በለቀቀበት ወቅት ቀርቦ የነበረ ሰፋ ያለ የፖለቲካ ትንታኔ እናሰማለን። በመጨረሻም በሌላ ከፍኖተ ዲሞክራሲ ዝግጅት ክፍል ቀደም ብሎ ቀርቦ በነበረ ሐተታ የመጀመሪያውን ክፍል ዝግጅታችንን እናጠናቀቃለን። አሁን ወደ ዜናው። በጂጂጋ ከተማ ሁለት ሰዎች በፖሊሶች ሲገደሉ በርከት ያሉ መቁሰላቸው ተነገረ። ሼህ አህመድ አብዱል ከመስጊድ ሲወጣ የተገደለ ሲሆን አቶ ወንድወሰን ደስታ ደግሞ ከስራ ወደ ቤቱ ሲገባ በአካባቢው ልዩ ፖሊስ መገደሉ ተዘግቧል። በተጨማሪም ከዚህ በፊት የእርሻ መሬቶቻቸው በልዩ ፖሊስ ተወስዶባቸው የነበሩ ዜጎች ወደ ይዞታቸው ተመልሰው ስራቸውን በመስራት ላይ እያሉ እነሱን ለመበተን ፖሊስ በከፈተው ተኩስ በርካታ ቆስለው ሆስፒታል መግባታቸው ተነግሯል። ሌሎች አራት ተማሪዎችም ከትምህርት ቤት ሲመለሱ ተተኩሶባቸው ቆስለዋል ተብሏል። በዚህ ምክንያት ሐሙስ በጅጅጋ ከተማ ሞቲቭ ቃ በሚል የተቃውሞ ሰላማዊ ሰልፍ የተደረገ መሆኑ ታውቋል። ሰልፉ በወታደሮች የተበተ ሲሆን በከተማዋ ከፍተኛ አለመረጋጋት ይታያል። በተለያዩ ቦታዎች ወደ አገር ውስጥ የሚገቡ የጦር መሳሪያዎች ብዛትና አይነት ከጊዜ ወደ ጊዜ እየጨመረ መሄድ አሳሳቢ ሁኔታ ደርሷል በማለት ዜጎች ስጋታቸውን በማስተጋባት ላይ ናቸው። ከሁለት ቀናት በፊት በመተማ በኩል በአደጋ ምክንያት በተገለበጠ አንድ የነዳጅ ቦቴ ውስጥ የተለያዩ የጦር መሳሪያዎች መገኘታቸው የተዘገበ ሲሆን ረቡዕ ጥቅምት 21 ቀን 919 በቱርክ የተሰሩ ሽጉጦች ወደ አዲስ አበባ ሲገቡ፣ ሐሙስ ደግሞ በደቡብ ሱዳን በኩል የክላሽንኮቭ ጠመንጃ ጥይቶች ወደ አገር ሲገቡ መያዛቸውን የፌደራል ፖሊስ አስታውቋል። እነዚህ መሳሪያዎች ወደ አገር ውስጥ የሚያስገባና የሚያሰራጨው የትኛው ቡድን ወይም ግለሰብ መሆኑ እስካሁን አለመገለጹ ብዙዎችን ግራ አሰኝቷል ተብሏል። 3.3 ሚሊዮን ብር አጭበርብሮ ከአገር ወጥቷል በሚል የተጠረጠረው ግለሰብ አቡዳቢ ላይ መያዙ ተነገረ። ተጠርጣሪው ከአምስት ዓመት በፊት በውጭ ድርጅት ውስጥ በሂሳብ ሰራተኛነት ሲሰራ በኖረበት ወቅት 3.3 ቢሊዮን ብር በመስረቅ ተጠርጥሮ አምልጦ ወደ ውጭ በመውጣት ተሰውሮ ይኖር እንደነበር ተገልጿል። በኢንተርፖል አማካኝነት ከሚኖርበት አቡዳቢ የተያዘ መሆኑ ቢነገርም ማንነቱ እስካሁን አልተገለጸም። በኢየሩሳሌም የኢትዮጵያውያን ይዞታ በሆነው በዴር ሱልጣን ገዳም የተፈጠረው ችግር እየተባባሰ መሄዱ ተነገረ። ገዳሙ በተለይ የጣራው እድሳት እንደሚያስፈልገው ታቅዶ ከጥቂት ቀናት በፊት እድሳቱ በተጀመረበት ወቅት የግብጽ ኮፕቲክ ቤተክርስቲያን አባላት ንብረቱ የኛ ነው በማለት እንዳይታደስ እክል ፈጥረው ድሳቱን አቁመው ይገኛሉ። የኢትዮጵያ ኦርቶዶክስ ተዋህዶ ሲኖዶስ ባወጣው መግለጫ ከ3000 ዘመናት በላይ የኢትዮጵያ ንብረት ሆኖ የቆየውን ገዳም ለመንጠቅ የሚደረገው እንቅስቃሴ አግባብነት የሌለው መሆኑን ጠቅሶ ያገዛዙን እርዳታ ጠይቋል። በፈረንጆቹ ዓመት 2017 ብቻ በዓለም ላይ ረሃብን፣ የእርስ በርስ ጦርነትንና የኢኮኖሚ ድቀትን በመሸሽ ተሰደው በሌሎች አገሮች የሚኖሩ ስደተኞች ቁጥር 258 ሚሊዮን መድረሱን ባለፈው ዓመት ይፋ የተደረገው የተባበሩት መንግስታት ድርጅት ዘገባ ያመለክታል። ይህም እንደ አውሮፓ አቆጣጠር ከ2000 ወዲህ በ49% መጨመሩን ያሳያል ተብሏል። በርከት ያሉ ስደተኞች አገራቸውን ጥለው ሲወጡ ህይወታቸውን ማጣታቸውና መሰወራቸው ሲታወቅ እስካሁን የሞተው ሰው ቁጥር ምን ያህል ይሆናል የሚለው ለማወቅ አልተቻለም። አሶሲየትድ ፕሬስ የተባለው የዜና ተቋም በቅርቡ ባጠናቀረው መረጃ መሰረት በአውሮፓ አቆጣጠር እስከ 2004 ጀምሮ ህይወታቸው መጥፋቱ ወይም መሰወራቸው የታወቀ ስደተኞች ቁጥር 56800 መድረሱን ዘግቧል። ይህ አሃዝ ዝቅተኛ ነው ብለው የሚገምቱ ወገኖች መሞታቸው ሳይታወቅ ወይም በቤተሰብ ሳይነገር በየቦታው ወድቀው የቀሩ ሰዎች ቁጥር በርካታ መሆኑን ይናገራሉ። በመጨረሻም በናይጄሪያ ዋና ከተማ አቡጃ የሺያ እምነት ተከታዮች ያካሄዱትን ሰልፍ ለመበተን የጸጥታ ኃይሎች በወሰዱት እርምጃ 45 ሰዎች መገደላቸው ተገለጸ። የሺያ ሃይማኖት ተከታዮች ሰልፉን ያካሄዱት ታስረው በመሰቃየት ላይ የሚገኙት መሪያቸው እንዲፈቱ ለመጠየቅ ነበር። ፖሊስ የሞቱት ሰዎች 3 ብቻ ናቸው ቢልም ረቡዕ አምነስቲ ኢንተርናሽናል ባወጣው መግለጫ 45 መገደላቸውን አረጋግጫለሁ ብሏል። የሰብአዊ መብት ተቋሙ ባወጣው መግለጫ የናይጄሪያ የጸጥታ ኃይሎች በሰላማዊ ሰዎች ላይ ጥይት ለመተኮሳቸው ማረጋገጫ የሚሆኑ የምስል መረጃዎች አሉ ብሏል። ዜናው በዚሁ ያበቃል። ነጋጠባ ቅጥፈት መጋለጡ አይቀሬ ነው። ኢትዮጵያ ያልተደለች አገር ሆና በላዩ ላይ ሲወዘፉባት የቆዩት ገዢዎች ነጋጠባ መቅጠፍ መዋሸትን መመሪያቸው አድርገው ቆይተዋል። የዘሬን ብተው ይዘርዝረኝ አይነት ካልዋሹና ካልቀጠፉ ህዝብን ካላወናበዱ ከቶም ላንድም ቀንም በስልጣን ኮርቻ ላይ መቆየት የማይችሉ መሆናቸውን አውቀው አይናቸውን በጨዋጥበው ሲዋሹ መታዘብ ተገደን ከርማናል። ውሸት የገዢዎቹ ብቸኛ ስምሪት ሳይሆን የተወሰኑ ራሳቸውን ተቃዋሚ ብለው ያሰለፉ ቡድኖችም ፈሬ ወለደን ሲያስደምጡን ታስበናል። ባልታገሉበት ተኩሰው ድል አግኝተዋል። ብዙ ሺህ አባላትን አሰልፈዋል። ምቹ ኑሮን ተውን ብለው በረሃ ገብተዋል። ታሪክን በርዘው አሰራጭተዋል። የነጋባቸው አንጃዎች መሆናቸው እየታወቀ ድርጅት መስራችና ሊቀመንበርም ነበርን ብለው በጠራራ ፀሐይ ሳያፍሩ ሲቀጥፉ ዜጎች ጉድ ብለውባቸዋል። ወያኔና አሜሪካ ጠቅላይ ሚኒስትር ብለው የሾሙትም የተለየ ሆኖ አልተገኘም። ይዋሻል ወይም አወኩ ብሎ ብዙ ይቀባጥራል። ይህ መባሉ ግለሰቡን ማጥቃት ሳይሆን ሥራውና ንግግሩ ከሐቅ የራቀ መሆኑን በጊዜ ለመጠቆም ነው። ለምን ተቻችሁት ለሚሉን ያለን መልስ ያው እንደ ድሮው እኛ ከበሬታ የምንሰጠው ለኢትዮጵያ ሕዝብ እንጂ ለማንም አምባገነንና ምሁር በሉጅ ባይ አልጫ አይደለም የሚል ነው። መሪያችሁ ልሁን ወይም ነን የሚሉ ደግሞ የሕዝብ የሐቅ ቀስት ሊነጣጠርባቸው ይገባል እንጂ የሹም ዶሮ ናቸውና አትንኳቸው ሊደመጥ የሚገባው አይደለም። ይህን ካልንቀጥሎ የሹሙ ውሸቱ በተወሰነ ደረጃ ሰርቶለታል ማለት ይቻላል። የመንጋው ጋጋታና ጩኸት ለዚህ መስክር ነው። ወደ አውሮፓ ዘልቆ በጀርመን ከተማ ፍራንክፈርት ተገኝቶ ያደረገው ንግግር ለውሸቱና ለተላላዮችም ጭፍጨባ መረጃ ሆኖ ይገኛል። ሹሙ የታሪክ ግንዛቤው በወያኔነቱ ተመክሮ የተንሸዋረረ ነው። ጥርሱን ነክሶና ደፍሮ የሚናገረው ሁሉ ከሐቅ የተጣላ ነው። የኢትዮጵያ ሰንደቅ ዓላማ የተከለከለ ይመስል ድራሹ ጠፍቶ የኦነግ ባንዲራ መውለብለቡ ራሱ የሰጠው መልእክት ግልጽ ነው። ሰውየውን ለማዳመጥ ብዙ ኢትዮጵያውያን ካለመምጣታቸው ሌላ የመጡትም የግንጠላ ደጋፊዎችና ጠባቦች መሆናቸው ታይቷል። ስለተቀጠፈው እስቲ እናብራራ። ሹሙ በጀግናው የ60ዎቹ ወጣቶችና ታጋዮች ላይ ነጋ ጠባ መዝመትን መርጧል። ያን ትውልድ መሰረት ባለው መልክ ሳይሆን በአርቲና ቡርቲ የደርግ ወያኔ ሐሰት የሚያወግዘው ሹም ከዚያ ትውልድ የሚለየው ያ ጀግና ትውልድ ኢትዮጵያ ብሎ ሲታገል፣ እሱና መሰሎቹ ግን በብሔረተኝነት ጠበው የወያኔን ተፈንቶች ሆነው መቆየታቸው ነው። ሹሙ በፊደል ተጣሉ፣ ተጋደሉ፣ የማያውቁትን ርዕዮተ ዓለም ያዙ ወዘተ ሲል መደመጡን አልረሳንም። ይህ አለመሆኑን አስረድተነው አሻፈረኝ በውሸቴ ልቀጥል ያለ ይመስል በፍራንክፈርት ደግሞ ወደ 15 የሚሆኑ ቡድኖች እርስ በርስ ሲጫረሱ የሞቱት መሪዎቹ ሳይሆኑ ድሃው ነው በሚል ሊመጻደቅ ሞክሯል። በመጀመሪያ በደርግ ጊዜ 15 16 ድርጅቶች አልነበሩም። ቀጥሎ ደግሞ ፍጅቱን ያመጣው ደርግ ሲሆን በተቃርኖ ቆሞ ይታገል የነበረው ሰፊው ህዝብና ኢህአፓ ነበሩ። የመይሶን ሚና በደርግ ደጋፊነትና ተባባሪነት ቢሆንም ኢትዮጵያ በሚል እንጂ በጎጥና ብሔር ደረጃ አልነበረም። ሁሉም የድርጅት መሪዎች ለቋማቸው ተሰውተዋል እንጂ ቀጣፊው ሹም እንዳለው በሩቅ ርቀት ሆነው ተዋጉ፣ ታገሉ እያሉ ከሞት አላመለጡም። የሹሙ አገዛዝ ድራሻቸውን ያጠፋቸውን እነ ጸጋዬ ደብተራውን እንተውና በደርጉ ጊዜ በኢህአፓ አመራር ኮሚቴዎች የነበሩት እነ ተስፋዬ ደበሳይ፣ ክፍሉ ከበደ፣ ዮሐንስ ብርሃኔ፣ ጸሎተ ሕዝቅያስ ወዘተ፣ እነ ማርቆስ አጎስ፣ ሻምበል አማሀ፣ ኢንጂነር ኦስማን፣ ሴት፣ ወንድ፣ ወጣት፣ ሽማግሌ ተሰውተዋል። ሌሎችም መሪዎች በደርግ መገደላቸውን ታሪክ ያስታውሳልና ሹሙ ያማረበት መስሎት በአደባባይ ቀጥፏል። ነጭ ውሸትም አሰምቶ ከአድርባያን መሐይሞች ጭብጨባን አግኝቷል። የዛሬ የሹሙ አጋሮች ያኔ ነፍሰ ገዳዮች እንደነበሩ ደግሞ ታሪክ መዝግቦት ያለ ሐቅ ነው። ለሀገርና ለሕዝብ በሚል ሕይወት ተገብሯል። መወገዝ ያለበት የታገለው ክፍል ሳይሆን ትግል ያካሄዱትን የፈጀው ነው። ሹሙ ከቀባጠረው ደግሞ ሌላው የትግል ስልትን በተመለከተ የተናገረው ነው። ጨቋኞችና አምባገነኖች ለስልጣን ሲበቁ የሰላም አባወራና ሰባኪ ፓስተር የሚሆኑት ትግል አቆሙ በጸጥታ ተገዙልን ለማለት ብቻ ነው። መለስ ዜናዊና ወያኔ ስልጣን ሲይዙ ሕዝብ ጦርነት ሰልችቶታል፣ ሰላም ሰላም ያሉትና ይህ ካልገባችሁም ጦርነት እንሰራባችኋለሁ ብለው ያስፈራሩን ጸረ ወያኔ ትግል እንዳይኖር ነው። በዚህ እኩይ ሰበካቸው የተባበሯቸውን ካህዲዎችም አንረሳቸው። ሰላም የሚጠበቀው ከጭቁን ህዝብ ሳይሆን ጸረ ሰላም ከሆኑት ገዢዎቹ ነው። ዛሬ እንደ ድሮው የህዝብ ደም አይፈስም የሚለው ሹም ቡራዩን፣ ራያን፣ ጎጃም ጎንደርን፣ ጌዲዮን ወዘተ የረሳ ይመስላል። ሹሞቹና አገዛዛቸው አሁንም ደም እያፈሰሱና እየገደሉ ናቸው። ትዕግስታቸው ራሱም እንዳመነው ለኦነግና መሰል ጠባቦች ብቻ ነው። ከ3000 በላይ አጎረዳድ ወጣቶችን አፍሶ ለማጋዝና ለማሰቃየት ጊዜ አልፈጀባቸው፣ ግን የኦነግን ጥቃት ለማስቆም ትዕግስት የተላበሱት ሹሞች ሚናቸውና ሰልፋቸው ምን እንደሆነ አልጠፋንም። ትጥቅ ትግል በያዝነው ዘመን ጊዜ ያለፈበት ነው ሲል ማህይሞች አጨብጭበውለታል። ህዝቦች መብታቸውን የሚያስከብሩት በአመጽ ከመሆኑ ባሻገር በአያሌ ቦታዎች ትጥቅ ትግል በዓለማችን እንደሚካሄድ ማንም ያውቃል። የሹሙ ሰበካ ሐሰትና ቀደም እንዳልነው አትታገሉን ለማለት ነው። የህዝብን መብት የሚረግጥና ፍላጎት የሚሰርዝ ነፍሰ ገዳይ አገዛዝን በሁሉም መንገድ ታግሎ መጣል ያስፈልጋል፣ ይገባል። ሹሙና መሰሎቹ በየጊዜው ለጠባብ ወንጀለኞች ማጠየቂያና ሽፋን ይሰጣሉ። የቡራዩን ግድያ አንድ የስድስት ዓመት ልጅ ስለተገደለ ነው ብጥብጡ ግድያው የተነሳው በሚል ሊሸፍኑ ሲሞክሩ፣ በደምቢዶሎ በገሃድ የተካሄደውንም ግድያ ለመሸፈን በነዳጅ ቦቴ ሁሉም መሳሪያ አስገብቶ ጎረቤቱን ሊገድል ያስባል በሚል ሊደባበቅ ሞክሯል። በቡራዩም በጌዲዮም በራያም ደምቢዶሎ ወዘተ ገዳዮቹ የወያኔ ጠባቦችና የኦሮሞ የግንጠላ ጠባብ ኃይሎች ድርጊት ነው። የድርጅት አባሎች ባለምንጫዎቹ ናቸው። ይህን ለመሸፋፈን መጣርና ትዕግስትና ፍቅርን በሚል መለዋወሱ የሚያዋጣ አይደለም። ስጣፉ ሹም የወያኔን የጎጥ ፌዴራል አወቃቀርንም በተመለከተ ሲዋሽ ተደምጧል። የወያኔ አገዛዝ ሹም በመሆኑ ሌላ ሊል አይጠበቅም። በኢትዮጵያ ያለው ፌዴራል አገዛዝ ከጀርመንና ቤልጅየም የፌዴራል ስርዓት የተለየ አይደለም ብሎ የተሰለፉለትን ሲሸልት ያዝም ያላደረገው ዋሾ መሆኑን አስመስክሯል። የተሰበሰቡትንም ሊገባቸው በንቀት አይቷቸው መሆኑ ግልጽ ነው። ለክልሎች መብት ሰጠ፣ እያንዳንዱ ክልል የራሱን ጦር ይዞ እንዳያጫርስ ማዕከላዊ ጦር ሰጠው ወዘተ ብሎ የለፈፈው ሁሉ በተጨባጭ ካለው ሁኔታ ጋር የማይገናኝ መሆኑን አብዛኛው ኢትዮጵያዊ ያውቃል። በክልል ሽንሸናው ጠባቦች ይከበርልን ብለው የሚያፏጩለት ለጭቁኖች የራስ አስተዳደርና የእኩልነት መብት ለመስጠት ሳይሆን ህዝብን ለመከፋፈል ለማዳከምና በወያኔ ስር ለማድረግ መሆኑን ሹሞቹ ቢክዱም ህዝብ ግን ያውቃል። አልፎም በየክልሉ ልዩ ኃይል በሚል ተቋቁሞ አይደለም ህዝብ ሲፈጅ ሲታረድ የታየው? ከኦጋዴን እስከ ራያ እስከ ደቡብ ፌዴራል አወቃቀር ስንል ምን ማለታችን እንደሆነ ከህዝብ መብት ዴሞክራሲና ራስ ገዝ ሁኔታ ጋር በማያያዝ በሰፊው ስናስረዳ ዓመታት ያለፉ ሲሆን ከወያኔ ጎጥና ልዩነት ላይ የተመሰረተ ፌዴራሊዝም ጋር ምንም ግንኙነት የለውም። አንድ የሀገር ጦር ኃይል የለንም። ያለው የወያኔ ድርጅት ጦር ነው። የኢትዮጵያ አይደለም፣ የህዝብ አይደለም። የወያኔ ፌዴራል አወቃቀር ጸረ ኢትዮጵያ፣ ዘረኛና ለወያኔ ከፋፍለ ግዛ ተቃኝቶ በስራ የዋለ ነው። ይህንኑ ሊቀጥልብን የወሰኑት ሹሞች ሐቁን ከህዝብ ሊደብቁ የሚችሉ አይደሉም። ወያኔ ኢህአዴግ ከነ መዋቅሩና ህጉ መውደቅ መወገድ አለበት ያልነውም እኮ ይህን ሁሉ በማጤንና በመረዳት ነው። ያ ትውልድ ፋሽስቶችን፣ ጠባቦችን፣ ገንጣዮችን፣ ዘረኞችን ሲታገልና ሲሰዋ አኩሪ ኢትዮጵያዊ ታሪክን ጽፏል። ማንም ቀላማጅ ይህን ሐቅ ሊክድ ቢነሳ ውጤቱ ከንቱ ነው። በፋሽስቶቹም በወያኔዎችም በሁሉም አውራ ጠባቦችም ተሞክሮ ውድቅ የሆነ ነው። ሹሙ የሚሻለው መቅጠፉን መዋሸቱን ትቶ ሐቅን ይቀበል፣ ህዝብን መናቅ ያቁም፣ በዚያ ጀግና ትውልድ ላይ ዘመቻውን ያክትም። በፍራንክፈርት ተገኝተው ላጨበጭቡለት እጸልይላችኋለሁ ሲል ቃል ገብቷል። የኢትዮጵያ ህዝብ የሚፈልገው የሹሙን ጸሎት ሳይሆን ሹሙና መሰሎቹ የህዝብን ስልጣን መንጠቃቸውን አምነው ቦታ እንዲለቁና የሽግግር ሂደትና ህዝባዊ መንግስት እውን እንዲሆኑ ነው። የወያኔ ኢህአዴግ አገዛዝ እስኪወድም ሁለገብ ትግላችን ይፋፋም ይቀጥል፣ ጭቁኖች ሳይሆን ነፍሰ ገዳዮች ብረት ያውርዱ፣ በቁጥጥር ስር ይግቡ፣ የወያኔ ዘረኝነት በህዝባዊ ዴሞክራሲ እንጂ በሌላ ዘረኝነት እንዲተካ ህዝብ አልታገለም። ድል ለኢትዮጵያዊነት።
የምንኖርበት ዓለም የሚተላለፍበት መንገድና የመሰረታዊ ለውጥ አስፈላጊነት። የሰው ልጆች በዚህ ዓለም ላይ መኖር ከጀመሩ 200 ሺህ ዓመታት አስቆጥረዋል። በእነዚህ ዓመታት በርካታ ጠቃሚ ወይንም ጎጂ የሆኑ ክንውኖች አካሂደዋል። እስከዛሬ ከነበሩት ስርዓቶች የካፒታሊስቱ ስርዓት በምርታማነቱ ተወዳዳሪ አልተገኘለትም። በዚህ የምርት ክንውን አሜሪካና የምዕራቡ አገሮች በቅድሚያ የሚጠቀሱ ናቸው። በእነዚህ አገሮች የምርት ማደግ የሳይንስና የቴክኖሎጂ መምጠቅ ግን የዓለም ህዝቦችን ችግር መቅረፍ አለመቻሉ ብቻ ሳይሆን የራሳቸውንም ውስጣዊ ችግር እንኳን የሚፈታ ሆኖ አልተገኘም። ይህ ሁኔታ እንዴት ሊሆን ቻለ የሚለውን ጥያቄ ለመመለስ አንዳንድ ሁኔታዎችን እናንሳ። አንደኛ፣ በፈረንጆች አቆጣጠር 1945 ዓመተ ምህረት በመጀመሪያ በአሜሪካ የኒውክሌር ቦምብ ተሰራ። ይህ ቦምብ ከጊዜ ወደ ጊዜ እየተሻሻለ የበለጠ የማጥፋት ችሎታው እየጨመረ መጣ። ሁለተኛ፣ አሁን በአሜሪካ ግንባር ቀደምነት በምዕራብ አገሮች ተከታይነት የዓለም አየር ጠባይ እየተበከለ መጣ። ክላይሜት ቼንጅ የረጅና በጣም አየር በካ የሆኑ ፋብሪካዎችን ግሎባላይዜሽን በሚል ዘይቤ ወደ ሶስተኛው ዓለም በማዛወር እነዚህን አገሮች እየበከሉና እየመረዙ ነው። ከዚህ በተጨማሪ የኒውክሌር መሳሪያ ዝቃጩን በተለያየ አፍሪካና የላቲን አሜሪካ አገሮች እየወሰዱ ይቀብራሉ። በዚህም ምክንያት የቁጥሩ መጠን በትክክል የማይታወቅ ህዝብ በእነዚህ አገሮች በተለያየ በሽታ እየተሰቃዩና እየሞቱ ይገኛሉ። ለመሳሪያ የሚያወጡት ገንዘብ ከብሔራዊ ባጀታቸው ትልቁን ድርሻ ስለሚወስደው የራሳቸውን ህዝብ መሰረታዊ ፍላጎት እንኳን ማሟላት ተስኗቸዋል። እንደነ ጀርመን፣ ስዊድን፣ ፊንላንድ የመሳሰሉ አገሮች ለህዝባቸው ነጻ የትምህርትና የህክምና አገልግሎት መስጠት ሲችሉ ብቸኛው ሀያል መንግስት ይህንን ማድረግ እስካሁን አልቻለም። ዛሬ የዓለም ህዝቦች በመሃላቸው ከልዩነት ያላቸው ግንኙነት በጣም የጎላ ነው። ዛሬም የዓለም ህዝቦች ባልፈጠሩት ኒውክሌር መሳሪያ እነሱ ባላመጡት የአየር መበከል ምክንያት የመጥፊያ ጊዜያቸው እየተቃረበ ነው። ያላቸው የኒውክሌር መሳሪያ ከጊዜ ወደ ጊዜ እየተሻሻለ በመምጣት የማጥፋት ችሎታው ከቀድሞ የከፋ ነው። ዛሬ ባለንበት ዘመን በሶሪያ፣ በአፍጋኒስታን፣ በፓኪስታን፣ በየመን ወዘተ የሚጣለው ቦምብ ለህዝብ መሰደድ ዋነኛው ምክንያት ነው። እነሱን የቦምብ ፍጅት ለመፍራት በባህርና በየበረሃው የሚያልቀው የሚሰደደው የዚህ የግፍ ተግባራቸው ውጤት ነው። ይህ ቁጥሩ በብዙ መቶ ሺህ የሚቆጠረው ስደተኛ እንኳን ለመቀበል ፍቃደኛነት አላሳዩም። የተወሰኑ የምዕራብ አገሮች በመጠኑ አነስተኛ የሆነ ስደተኛ ቢቀበሉም በየአገራቸው ስደተኛ ጣቢያ እያጎሩት ሁለትና ሶስት ዓመታት ያሳልፋል። በመጨረሻም ከፍተኛ ትምህርት ያላቸውን ብቻ እየመረጡ የመኖሪያና የሥራ ፈቃድ ይሰጧቸዋል። በዚህ አኳያ የሶሪያ፣ የአፍጋኒስታን እንዲሁም የኢራን ስደተኞች ቅድሚያ የሚሰጣቸው ናቸው። ለችግሩ መፈጠር ግንባር ቀደም የሆኑ የአሜሪካ መንግስት የተቀበለው የስደተኛ ከቁጥር የማይገባ ነው። ዛሬ በሚታየው ሁኔታ የምዕራብ አገሮች ስልጣኔ ከውስጡ እየበሰበሰ ነው። በአገራቸው የሚታየው የሳይንስና የቴክኖሎጂ እድገት ሰብአዊነትን ተጻሎ የቆመ በመሆኑ በየአገራቸው የፍርድ መጓደልና የሀብት ስርጭቱ ሚዛን የለሽ መሆኑ ውስጣዊ ቅራኔውን እያባባሰ ነው። በየውጭ አገሮች የሚካሄዱት የፍጅትና ጦርነት የመዋለ ንዋዩን ስርጭት አዛብቶታል። በራሳቸው አገር ለማኞችና ስራ አጦች አብዝቷል። የከፋና አሳዛኝ የመዋለ ንዋይ ስርጭት ህዝብ ተጠቃሚ ሊሆን በሚችልበት መንገድ ካልተዋቀረ ችግሩ እየተባባሰ መሄዱ የማይቀር ነው። ለዚህ መሆን ግን የከፋ ቀንበር የተጫነበት ህዝብ በቅድሚያ በራሱ መተማመን ይኖርበታል። እውነተኛና መብት የሚያለብስ ለውጥ ሁልጊዜም በባህሪ ውስጣዊ ነው። ከበዝባዥ ስርዓት መብትን መጠበቅ እየተራቡና የመብት መገፈፍን ወዶ መቀበል የሚቆጠር ነው። የኢንዱስትሪ ሰራተኛውን በጀርመን፣ በፈረንሳይ ወዘተ በጠቅላላ አውሮፓ ለማዳከም የሚደረገው ጥረት እንደ ምሳሌ የሚወሰድ ነው። አሜሪካ እንደ ሀገር ከተመሰረተችበት ጀምሮ በሁለት ፓርቲዎች ስትገዛ የኖረች ሀገር ነች። በሁለቱ ፓርቲዎች መሃል የጥቂት ከበርቴዎችን ጥቅም ከማስጠበቅ በስተቀር የብዙሃኑ ኑሮ በማሻሻል መብትን በማስከበር አንጻር ልዩነታቸው የጎላ አይደለም። ሁለቱም በዓለም ደረጃ ለዲሞክራሲ ስርዓት የቆመነን ቢሉም ዲሞክራሲን በሀገራቸው ውስጥ ይሁን በዓለም አቀፍ ደረጃ በማጥፋት ተመሳሳይ ናቸው። ጦርነትን በማስፋፋት ሁኔታም ልዩነት የላቸውም። በሰላም በንግግር የፈቱት ችግር ተሰምቶ አይታወቅም። ቀድሞም በኮንጎ፣ በኮሪያ፣ በጃፓን እንዲሁም በቪየትናም ዛሬም በተለያዩ ሀገሮች እያካሄዱ ያለው ጦርነት ለዚህ ቋሚ ምስክር ነው። የአፍሪካ አገሮች በጠቅላላው ኢትዮጵያን አገራችንን ጨምሮ ድሃ አገሮች አይደሉም። ባለፉት ዘመናት ድፍን የአፍሪካ አገሮች በቅኝ ግዛትነት ተይዘው በባርነት ሲገዙ ኖረዋል። አሜሪካም የአፍሪካን ህዝቦች በሰንሰለት እያነቀ ወደ ራሱ አገር በመውሰድ እስካሁን ያላቋረጠ ግፍ ፈጽሞባቸዋል። ቀጥተኛ የቅኝ አገዛዝ ካበቃም በኋላ ዛሬ እንደምናየው የአፍሪካ ጫካዎች እየተጨፈጨፉ ማዕድኖቹ የተራቆቱ ምድሪቷ ተፈጥሮ ያደራትን ጸጋ እየተገፈፈች ነው። በተጨማሪም የአየር ጸባዩ እየተበከለ ህዝቡ ለከፋ ረሃብና ስደት ተዳርጓል። እያንዳንዱ አገር በተራዘመ ጊዜ ያፈራቸው ባህላዊና ታሪካዊ ቅርሶች እየተዘረፉ የነሱ ሙዚየሞች ንብረት ሆነዋል። የመንግስት ለውጥ ሬጂም ቼንጅ በሚለው ዘዴያቸው የየሀገሩ ህዝብ በራሱ ድምጽና ፍላጎት የራሱን መንግስት መስርቶ እንዳይተዳደር ሲቻል በስለላ ድርጅቶቻቸው ሳይቻል በቦምቦቻቸው እየተጠቀሙ የአጠቃላይ የአፍሪካ ሀገሮች በአምባገነን መሪዎች ክንድ ስር እንዲወድቁ አድርገዋል። ዛሬ በሶሪያ፣ በየመን፣ በአፍጋኒስታን፣ በፓኪስታን ያለው እውነት ይህንን ገላጭ ነው። በአንድ በኩል በእነዚህ ሀገሮች ጦራቸውን አስፈረው፣ በሌላኛው በኩል ኩባንያዎቻቸውን የየሀገሮቹን ማዕድናት እየበሰበሱ ይገኛሉ። የወያኔ መንግስትም በዚህ መንገድ ኢትዮጵያን በዘር በጎሳ ከፋፍለው እንዲገዛ የተጫነብን በእነሱ መሆኑ ቢያንስ ይህን ተመክሮ ህዝባችን ከሚኖርበት ሁኔታ የሚያውቀው ነው። ኢትዮጵያ እንደ ሀገር የምታወቅባቸው አራት ቋሚ ነገሮች ያላት ሀገር ነች። እነዚህም አንድ ውሃ፣ ሁለት ደኖቿ፣ ሶስት እንስሶቿና ስፋቶቿ፣ አራት ህዝቦቿና ታሪኳ ናቸው። ከላይ የተዘረዘሩት ጸጋዎች የሌለው ሀገር ራቁቱን በቆመ የሰው ልጅ የሚመሰል ነው። ውሃ የሰው ልጅ ለመኖር ከሚያስፈልጋቸው ዋነኛ ከመሆኑ በላይ ደኖች፣ እንስሶችና እጽዋቶች ወዘተ ለመኖራቸው የውሃ መኖር መሰረት ነው። የኢትዮጵያ ህዝብ በምንጊዜውም ታሪኩ አገሩና የእሱ የሆነ ንብረት ሳያስነካ የኖረ ታላቅ ሊከበር የሚገባው ህዝብ ነው። ድፍን አፍሪካ በቅኝ ገዢዎች ቀንበር ስር ወድቃ ስትማቀቅ የኢትዮጵያ ህዝብ ደሙን እያፈሰ ንብረቱን እየከሰከሰ ልጆቹን ለሞት እየረገፈ የአገሩን ዳር ድንበር አስጠብቋል። ዛሬ ላይ ቆመን የቀድሞዋን ኢትዮጵያ ስናስብ ልባችን በጸጸት ይሞላል። የአገራችን ህዝብ ከላይ ተገለጸውን ታሪክ ሲሰራ በጎሳ በሀገር በክልል ጭምር ተከፋፍሎ አልነበረም። አሁን ያለው ጎሳና ብሔር እንዲሁም ብሔረሰብ ያንም የነበረ ዛሬም ያለ የተገኘው ድልና ባህላዊ ቅርሶችም የሁሉም ህዝቦቿ የጋራ ሀብቶች ናቸው። አገራችን ኢትዮጵያ በተለያየ የታሪክ ወቅት ባዕዳን ሊያጠቋት ሞክረዋል። ከእሷ ማፀን በተወለዱ ከእሷ ገበታ ከተቋደሱ ግን እንደዛሬው የተጠቃችበት የታሪክ ወቅት አልነበረም። ስልጣን ይዞ ለመግዛት ሳይሆን አገሪቱን በታትኖ ህዝቦቿን አናክሶ አባልቶ እንዲገዛ በባዕዳን ኃይሎች የተጫነበት ዕዳ ነው። የዛሬዋ ኢትዮጵያ ቆዳዋ የተኮማተረ ድንበር የለሽ ሀገር ሆናለች። ዛሬ ሀገራችን ህዝቧ የፍትህና ርትዕ፣ የዲሞክራሲ፣ የጾታ እኩልነት፣ የስራ ዕድል፣ የሃይማኖት እኩልነት፣ የመማርና የማስተማር መብት ወዘተ መብቶች ሁሉ የውሃ ሽታ ሆነው ቀርተዋል። ዛሬ የህዝባችን እጣ ክፍል ሆኖ የተወሰደው የከፋ ረሃብ የወጣቱ፣ የሴቱ፣ የሰራተኛው፣ የእናትና አባቶች ጭምር በወያኔ ጥይት በየቦታው መርገፍና በየእስር ቤቶች መታጎር ነው። መብራትና ውሃ እንደ ቅንጦት አቅርቦት እየተቆጠሩ ናቸው። ባልተጋነነ አነጋገር ኢትዮጵያ ከህዝብ የወጣ ብሔራዊ ከበርቴ ጨርሶ እንዲጠፋ ዳግም እንዳያቆጠቁጥ ሆን ብሎ እየተሰራበት ነው። ዛሬ ቆራጭ ፈራጭ የሆነው ጠባብና ዘረኛ ቡድን ብቸኛ ከበርቴ በመሆን ከባህር ማዶ አስመጪና በአገሪቷ አጠቃላይ ግዛቶች የዕቃ አሰራጭም ራሱን አድርጎ ሰይሟል። በሀገሪቱ ያሉት ትላልቅ ኩባንያዎች፣ ህንፃዎች፣ የማዕድን ማውጫ ቦታዎች በዚሁ ዘረኛ ቡድን የተያዙና የሚመሩም ናቸው። ከሱ የተረፉት ከትግራይ ክፍለ ሀገር ለመጡና ወገኖቼ ለሚላቸው ትግሬዎች የተከፋፈሉ ናቸው። በሌላ በኩል የአፓርታይድ ስርዓቱን ለማጠናከር ገና አዲስ አበባ ሳይገባ በየመንገዱ የፈጠራቸው ተለጣፊ ድርጅቶች አሉት። እነዚህ ተለጣፊዎች በየክልላቸው ያለውን ህዝብ እንዳሻቸው እንዲበዘብዙት፣ ለወያኔ አደገኛ ናቸው የሚባሉ በየእስር ቤቶች እንዲታጎሩ፣ እንዳሻቸው ጉቦ እንዲበሉ፣ ፍርድን እንዲያጓድሉ፣ አቅማቸው ለአቅመ ሔዋን ያልደረሱትን ህፃናትን ጭምር እንዲደፍሩ ካለምንም ገደብ በነፃ ተለቀዋል። የፒታዛ ቤቶችና ቀላል ስራ ሰርቶ ማደር የሚያስችሉ ሱቆች ጭምር በቱርኮችና በቻይናዎች ተይዘዋል። በትላልቅ ከተሞች ብቻ ሳይሆን በትናንሽ ከተሞች ጭምር የጉሊትን ስራና የትናንሽ ሱቆች ስራ በቻይኖች ተይዘዋል። እነዚህ በቻይና ሀገር ስራ ማግኘት የተሳናቸው ቻይኖች ለነሱ የተቀጠረውን ኢትዮጵያዊ ዜጋ እየደበደቡት ጭምር ያሳስሩታል። የቻይናን አገር ካነሳን ሌላኛው ሊያመጣብን የሚችለው ችግር የዲሞግራፊ ችግር ነው። ቻይና ከሀገሪቱ ስፋት አንጻር ያላቸው የህዝብ ብዛት የሚመጣጠን አይደለም። ጨቋኝና አምባገነን ገዢዎችን በመደገፍ በገቡባቸው የአፍሪካ ሀገሮች በሞላ ይወልዳሉ። ሁሉም ሊታዘብ እንደሚችለው በኢትዮጵያ የተለያዩ ክልሎች ያልወለዱበት ቦታ የለም። በራሳቸው ሀገር ለብዙ ዘመናት የህዝብ ብዛትን ለመቆጣጠር አንድ ቤተሰብ ሊወልድ የሚፈቀድለት አንድ ልጅ ብቻ ነበር። በቅርብ ጊዜ ግን ኢኮኖሚያቸው እያደገ ስለመጣ አንድ ቤተሰብ ሁለት ልጆችን እንዲወልድ ተፈቀደለት። ታዲያ ወያኔ ከተገረሰ በኋላ ከኢትዮጵያ ሴቶች የተወለዱትን ቻይኖች ምን ልናደርጋቸው ነው? ዜግነታቸውን ከተቀበልን እንደ ማንኛውም ኢትዮጵያዊ ዜጋ በየመስሪያ ቤቱ ተሰግስገው በእነሱና በወያኔ ሲሰቃይ የኖረ ህዝባችን ስራ ሊሸሙት ነው። በፓርላማችን በጦር ኃይላችን ውስጥ ሁሉ ሊሰገሰጉ ነው። ወደ ቻይና እንመለሳቸው ብንልስ ቻይና እንደሚቀበለን ምን ወስነና አለን። ባመረረ ህዝባዊ ትግል ዋናው ነገር በራስ መተማመን ነው። በአገር ውስጥ አገራዊና ህዝባዊ ዓላማን ያነገበ ድርጅት ቁጥሩ ባነሰበት እንዲሁም በአዳም ኃይሎች በግልጽ ከወያኔ ጋር በቆሙበት አጎራባች አገሮች ጭምር በአምባገነን ገዢዎች እየተሰቃዩ ባለበት ሁኔታ በራስ እንቅስቃሴና በህዝብ መተማመንን መሰረት አድርጎ መንቀሳቀስ የግድ ነው። ይህ እንዲሁን ደግሞ የተለያዩ የህብረተሰብ አካላት ማደራጀትና ለትግል ማስነሳት ይገባል። ዛሬ ባለንበት ጊዜ ያለን የገንዘብ አቅምና በብቃት የነቃና የተደራጀ ኃይል ልናፈራ በከበደበት ሁኔታ ግን ቅደም ተከተልን መከተል ያስፈልጋል። በየካቲት ወር 1966 ዓ.ም አብዮት የሰራተኛውን ማህበር በሚገባ ማደራጀቱ ለትግሉ የሰጠው እርምታ በቀላሉ የሚገመት አልነበረም። የሰራተኛው በአግባብ መደራጀት የወያኔን አከርካሪ አጥንት ሰባሪ ነው። የወያኔም ሆነ በባዕዳን የተያዙት ኢንዱስትሪዎች ትርፋቸውን የሚያካብቱበት ሰራተኛው በሚያፈሳው ላብ ነው። ከሰራተኛው ውስጥ ተመዝምለው የሚያደራጁትም ከፍተኛ ጽናትና ቆራጥነትን የተላበሱና በትግሉም ውጣ ውረድ በአግባቡ የተፈተኑ መሆን ይገባቸዋል። በተቀረው የህብረተሰብ ክፍል የሚደረገው ምልመላ ስምሪት በተመሳሳይ ደረጃ ጥንቃቄ ጠያቂ ነው። በ1966 ዓ.ም የአብዮት ጊዜ የአንጃ መፈጠር ምን ያህል ድርጅታችንን እንደጎዳና ብቃት ያላቸው ጓዶች እንዳሳጣን ሁላችንም የምናውቀው ነው። የአንጃ መፈጠርን ጨርሶ መቆጣጠር እንደማይቻል የቀድሞ አብዮቶች ሁሉ የሚያስተምሩ ናቸው። አስፈላጊው ጥንቃቄ ማድረግ ግን ሊደርስ የሚችለውን አደጋ ይቀንሳል። ትግሉ በየትም ቦታ ይጀመር የሚገባደደው በዋና ከተማ በአዲስ አበባ ነው። የወያኔ የግፍ ሰንኮፍ የሚነቀለው አዲስ አበባ ሲያዝ ነው። ሁሉንም የህብረተሰብ ክፍል ትግል ማሳሰር የሚያስፈልገውም ለዚህ ነው። የሞት ከተማ አድማ፣ የህዝባዊ አመፅ ማደግና መጎልበት፣ የወያኔ ስስ ብልቶች እየነጠሉ መጉዳት ሁሉ ኗሪውን በአጠቃላይ ማሳሰርና ማዋቀር ሲቻል ነው። ይህ ባልሆነበት ሁኔታ ህዝቡ የሚከፈለው መስዋዕትነት ካለ አግባብ እየበዛ የተስፋ መቁረጥና የሞራል ውድቀት ሊደርስበት ይችላል። ለተወሰነ ጊዜም ቢሆን የድልን መቃረብ ያለቃል። ሌላው ሳይነሳ መታለፍ የሌለበት ልቅ ነገር የዚህን ገዢ ቡድን ፍላጎትና ባህሪ በደንብ መገንዘብና ሳይታክቱ አጠቃላይ ህዝብን በመደጋገም ማስተማር ነው። ኢትዮጵያ ሀገራችን ሁለገብ መንገዶች ያልተዘረጋባት ሀገር ነች። በደቡብ ያለው ህዝብ ከሰሜኑ፣ በምስራቅ ያለው ከምዕራቡ እየተገናኙ የጋራ ችግራቸውን የሚወያዩበት ሁኔታና መድረኩም የለም። በተንቀሳቃሽ ስልኮች ሆነ በማህበራዊ መገናኛ ሶሻል ሚዲያ ለመገናኘት ቢሞከር ቁጥጥር በወያኔ እጅ ነው። ወያኔም በተለያየ አካባቢ ኗሪ ለሆነው የህብረተሰብ ክፍል የሚያወራው ወሬና የሚሰጠው መግለጫ በጣም የተለያየ ነው። ይህንን የሚያደርገውም አንዱን የህዝብ ክፍል ከሌላው ለማፋጀት ነው። አንዱን ብሔር ከጎኑ የቆመ በማስመሰል የሌላኛውን ብሔር ከሌላኛው ለማፋጀት ነው። ህዝባችን ዘመናት ያካተተ መተባበርና መተሳሰብ ባይኖር ኖሮ ወያኔ ባዘጋጀለት ማጥ ውስጥ ገብቶ እስካሁን በተጨረሰ ነበር። ወያኔ የባዕድ አገሮች የእጅ ስራ ነው። ለጥቅማቸው የፈጠሩት ኢትዮጵያን ለመበታተን በስልጣን ላይ ያስቀመጡት መሳሪያቸው ነው። የኢትዮጵያ ህዝብ ይህንን በሚገባ አውቆ ራሱን ለተደራጀ አመፅ ማዘጋጀት ሊያልፈው የማይችለው ግዴታው ነው። ድሮም ቢሆን ህዝባዊ አመፅ የድሆች የትግል መሳሪያ እንጂ የጨቋኞችና የበዝባዦች ሆኖ አያውቅም። የአሜሪካም ሆነ የምዕራብ የዜና ማሰራጫዎች ለራሳቸው ጥቅም ማስጠበቂያ የቆሙ ናቸው። አሜሪካ ሉተን ትላልቅ የገና ማስተራጫ ማከሎችን እንጂ ሌላ የመስማት ቢሉም የለውም። የአሜሪካም ሆነ የተቀሩት የምዕራብ አገሮች ባጭር ሞገድ የሚተላለፍ ዜና አይሰሙም። ይህ ስለሆነም ባቸው የተላለቅ ኮርፖሬት የዜና ማሰራጫ ዜናዎችን እንጂ ገለልተኛ የሆነ ዜና መስሚያ መንገድ የለውም። ያሉትንም የዜና ማሰራጫዎች ፋይናንስ የሚያደርጓቸው ትላልቅ ኮርፖሬሽን ናቸው። አልፎ አልፎ የተወሰኑ ሰዎች ቃለ ምልልስ ቢያደርጉም እነዚህ ሰዎች ለነሱ ጥቅም የቆሙ በነሱ የሚታዘዙና ለዘላቂ ጥቅማቸው ይረዳሉ የሚሏቸውን ብቻ ነው። ዛሬ በዓለም ህዝብ ላይ በአጠቃላይ የተካሄደ ያለውን ግፍና በደል ስንመለከት እኛም የዚህ አካል መሆናችንን ተገንዝበን በእያለንበት ቦታና አገሮች ለዓለም አቀፍ ሰላም መቆም ይገባናል። ሰላም እንዲከበር ሰብአዊነት ለማስከበር የሚደረግ ጥረትና ትብብር የእኛም ትግል ግንባር ቀደም ተልዕኮ መሆን ይኖርበታል። ቆራጥነትና አርበኝነትን ተላብሰን የምንንቀሳቀስ ኃይሎች ሆነን መገኘት ይኖርብናል። የጀግኖችና የቆራጥ አባቶቻችን ውጤት መሆናችንን ለወያኔ በተግባር ማሳየት ይኖርብናል። የኢትዮጵያ ህዝብ ፖለቲካን የሚያውቀው ከተወለደበት ጊዜ ጀምሮ ነው። መንግስታት ተለዋወጡ እንጂ ህዝባችን ከድህነት ተላቆ አያውቅም። ሲታመም ድሃው የሚወስደው ድሆች ሆስፒታል ነው። የመማር እድል ካገኘም ምኑም ያልተሟላ የድሆች ትምህርት ቤት ነው የሚላከው። በተለይ ከዚህ ዘረኛ ጎጠኛ የወያኔ ዘመን ከቦታ ቦታ እንኳን መንቀሳቀስ መታወቂያ ካርድ የሚጠይቅ ነው። ረስቼ መጣሁ ቢል እንኳን በዱላ እየተከፈከተ ወደ ቤት ይወረወራል። በየቦታው ሊንቀሳቀስ ሊገልና ሊያስር የሚፈቀድለት ከክልል አንድ የመጣው ብቻ ነው። አብዛኛው ህዝባችን ከቦታ ቦታ ለመዘዋወር ኢኮኖሚያዊ አቅሙም የለውም። አቅሙ አለው የሚባለው መጓጓዣው ከበቅሎና ከፈረስ ያለፈ አይደለም። አርስቶትል የሚባለው ቀደምቱ የግሪክ ፈላስፋ የሰው ልጅ ማንነት የሚታወቀው የተካተተበትን ድርጅት በማወቅ ነው ብሎ ነበር። ዛሬ በሀገራችን ከመከራና ከዚህ መሰል የሲዮት ህይወት እናወጣለን የሚሉ ድርጅቶች እንደ አሸን ፈልተዋል። መጪው ጊዜ ተስፋም አደጋም የተጋረጡበት ነው። ስለዚህ ድርጅቶችን ከሚከተሉት ዓላማ በትግል እድሜያቸው ካሳዩት ጽናት እንዲሁም ከትግል ታሪካቸው አንጻር ጭምር መገምገም ይኖርብናል። የባዳን ተልዕኮ የተሸከሙ መልሰው ከሲኦል እንዳይከቱ መጠንቀቅ ይገባል። የወያኔ ዘረኛ አገዛዝም ሆነ በባዳን ተቃኝተው ባዳን ለራሳቸው ጥቅም ባሰማራቸው ድርጅቶች የህዝብን መብት ሆነ የሀገራችንን ዳር ድንበር አይጠበቅም። በወያኔ የተጫነብን ቀንበር ከትከሻችን ሊወርድ የሚችለው በመራራ ትግላችን ብቻ ነው። የወያኔ የተጣበበና እየሰመጠ መሄድ ህዝባችን ብቻ ሳይሆን ራሱን በሚገባ የሚያውቀው ጉዳይ ነው። ሰሞኑን ጠቅላይ ሚኒስትሩ ኃይለማርያም ደሳለኝ በፍቃዱ ስልጣኑን ለቀቀ በማለት እየተካሄደ ያለው ግርግርም የወያኔን አጭበርባሪነት የሚያሳይ አይነተኛ ምስክር ነው። ኃይለማርያም ደሳለኝ ወዶ ስልጣኑን እንደለቀቀ ማንም የሚስተው ጉዳይ አይደለም። ወያኔ የህዝብን ትግል ወጥሮ ሲይዘው በየአካባቢው ያሉት ተለጣፊ እንደ ካርታ መበወዝና ከተሰጣቸው ስልጣን ማባረር የጀመረው ገና ከጀምሩ ያ ሞት የገላገለን መለስ ዜናዊ በህይወት እያለ ነው። ሰሞኑን ያወጀው ጊዜያዊ አዋጅም የወያኔን አጭበርባሪነት ምስክር ነው። ይህ አዋጅ ለስድስት ወር እንደሚቆይና ካስፈለገ ለአራት ወር ሊራዘም እንደሚችልም ገልጿል። ወያኔ እስካሁን እሳተ ገሞራ ላይ መቀመጡን የተገነዘበው አይመስልም። የመረረው ህዝብ ለዚህም አዋጅ መውጫ መንገድ አያጣለትም። ካሁኑ ዋሽንግተን ዋይት ሃውስ ፊት ለፊት በእስራኤል አገር ቴል አቪቭ ከተማ የተቃውሞ ሰልፎች ተካሂደዋል። በተለያዩ የሀገሪቱ ክፍሎች የአንድ ሳምንት የሙታን ከተማ ጥሪ በእቅድ ቢደረግ ኢኮኖሚው ይደቃል። በገጠሩና ትናንሽ ከተሞች በሌሊት መንገዶች ጨለማን ተገን አድርጎ ቢቆርጡ፣ የወያኔን የባዳን ንብረት ቢያቃጥሉ ኢኮኖሚው አዘቅት ይወርዳል። ሌላኛው የወያኔ ተለጣፊ በመሆን ለሹመት ለበቃችሁት ሁሉ የምናስተላልፈው ጥሪ ቢኖር በኃይለማርያም ደሳለኝ ከደረሰው ሁኔታ ተማሩ የሚለው ነው። ጊዜ በዘገየ ቁጥር ሰርዶን ያየ በሬ ገደሉን ሳያይ እንደሚባለው እንዳትሆኑ እንላለን። ዛሬ ኃይለማርያም ደሳለኝ የቁም እስረኛ ነው። ከነሱ ጋር እያለ ተጠቅሞለት በተለያዩ የውጭ ሀገር ባንኮች ያስገባው በሚሊዮን ዶላር የሚቆጠር ገንዘብ ተለያይቶታል። ከሱ የተወለዱ ልጆችም ያባታቸው ህጋዊ ወራሽ የመሆን እድል አጥተዋል። ከእስርና ሞት ከተረፉ ቀሪ እድሜያቸውን አባታቸው እያማረሩና በሱ እያሰኑ መኖራቸው ብቻ ነው። ህዝብ የሀገሩ ባለቤት ነው። ወያኔ የሁላችንንም ሀገር ለማጥፋት የመጣ የጥፋት መልእክተኛ ነው። በመጨረሻው ግን ህዝብ አቸናፊ ነው።
ለአመታት የተደመጡ የትግል መፈክሮችን ዛሬም የምናሰማቸው መለወጥ አቀቶን ሳይሆን አሁንም ዛሬም ወቅታዊና ምላሽ አጥቶ በመሆናቸው ነው። ህዝባዊ መንግስት ይመስረት፣ ዴሞክራሲ አለገደብ ለጭቆኖች፣ መሬት ላራሹ፣ ሉዓላዊነት ለኢትዮጵያ፣ መብትና እኩልነት ለህዝብ፣ አገራዊ ኢኮኖሚ ይገንባ ወዘተ ከ40 በላይ አመታት ሲጠየቁ ቆይተው አሁንም ምላሽ አላገኙም። ስለዚህም አሁንም ዋና ሆነው መስተጋባታቸው ተገቢ ሆኖ ይገኛል። የመፈክሮችን ወሳኝነትና ወቅታዊነት ግን ክብደት ሰጥቶ መያዝ አስፈላጊ መሆኑ አከራካሪ አይደለም። ከሁኔታው ጋር የማይጣጣሙ ወይም ሊሆኑ የማይችሉ መፈክሮችን አንስቶ የህዝብን ተገቢ ትኩረት ማዛነፍ ሆነ ከንቱ ማድረግ የሚጠቅም አይሆንም። ለምሳሌ በወያኔ ላይ ማዕቀብ ሲጠራ ቆይቷል። ውጤቱ ግን ሙሉ በሙሉ አመርቂ ሆኖ አልተገኘም። የወያኔን ሸቀጥ የሚያራግፉብን ተቃውሞች ላይ ማዕቀብ እናድርግባቸው ሲባል አመታት አልፈዋል። ግን አሁንም በእብሪት እያራገፉብን እኛም ተገኝቶ በሚል ይመስላል ገዢ ተጠቃሚ እየሆንን ነው። ያዜም እንጀራ፣ የወያኔ ወይንና ቢራ የሚሸጡ ምግብ ቤቶች በባዕድ አገሮች ሞልተዋል። ከኬንያ እስከ አሜሪካ፣ አውስትራሊያ የምናየው አሳዛኝ ሀቅ ነው። የወያኔ አየር መንገድም ተጓዦች ሲቀንሱ ማየት አልቻልንም። ባዕዳንም ይህን አየር መንገድ እንዳይጠቀሙ ሰፊ ቅስቀሳ ማድረግ ሲቻል ሃም አልተባለም። እንዲያውም 95% የወያኔ ተቃዋሚ አየር መንገድ የሆነውን የሀገራችን ብሎ ለማራገብ ጥረቱ እንደቀጠለ ነው። ወያኔዎችንም በግለሰብ ደረጃ አግሉ፣ ራቁ፣ ፊትነሱ፣ አስጨንቁ የተባለውንም ተገቢውን ጆሮ ያገኘ አይመስልም። ይህ በዚህ እንዳለ ይህ ተግባራዊ ባልሆነበት ወደ አገር ቤት ለቤተሰባችሁ ገንዘብ መላክ አቁሙ የሚለው ጥሪ ሞኝ ወርውሮ ቢስት የወጋ ይመስለዋል እያሰኘብን ነው። በእኛ በኩል የጭልፊት ሙከራ መባሉ ባይቀርም በዚህም ተላከ በዚያ በሀገር ውስጥ እስከ ጠፋ ድረስ ተጠቃሚው ያው ወያኔ መሆኑ አይቀሬ ነው። ለነገሩ ከዚህ በፊትም ለአንድ ወርም ገንዘብ መላኩን አቁሙ ተብሎ ተጠርቶ ያገኘው ሰሚ ጥቂት ነው። በስደት ያለውን ዜጋ ትተን ወደ መካከለኛው ምስራቅ የሚነግደውን ጭቁን ወይም ሰራተኛ በዚያ ተሰቃይቶ ቤተሰብን ሊታደግ የሄደ መሆኑንም አለመርሳት ያስፈልጋል። የቆጡን አወርድ ብላ የብብቷን ጣልች እንዳይሆንብን ልናደርገው ሊሆን በምንችለው ላይ ብናተኩር የሚመረጥ ይሆናል። እስቲ በወያኔ አየር መንገድ ላይ ማዕቀብ እናድርግና አንድ ቀን በመንገድ አዘን ወይም ዘንድሮ እንደሚባለው አንድ ቀን ሰውተን እንጓዝ። ከዚህ በተያያዘ ወደ ሀገራቸው ሊገቡ የማይችሉና የተከለከሉ ወንድም እህቶች እንዳሉንም አንርሳ። እስቲ ያዜብን እንጀራ ለአፈር እንበልና የወያኔን ወይን ተብዬዎች ጉደር፣ አክሱማይት፣ ራያ ቢራ፣ ዳሸን ወዘተ በአፋችን በጉሮሯችን አናሳልፍም እንበል። የባሰው ደግሞ ከኬንያ እስከ አሜሪካ፣ አውስትራሊያ ለወያኔ ግድብ ገንዘብ ማዋጣቱን እናቆም። አሮጌ መጥረጊያ ጠቀሜታው ትንሽ ነው ስንልም ወያኔ ልምድ ሆኖበትና የተፈጠረበት ጠባይ አልፈቅድ ብሎት ነጋጠባ ያው ያሰለቸንን ተንኮል ሲያጠነጥር ቢገኝም በህዝብ በኩል አዳዲስ የትግል ስልቶችን በስራ ላይ ማዋል አስፈላጊ ነው። ዘመን ስለተቀየረ ትግል የተባለውም ይቁም ማለት ሳይሆን የትግል ስልትና አካሄድ ላይ ግን ዘመኑ የሚጠይቀውን ለውጥ ማድረጉ ወሳኝ ይሆናል። ከዚህ በተያያዘ አንዳንዶች የትጥቅ ትግል ዘመኑ አልፎበታል ማለታቸውን እንሰማለን። አንዳንዶች ጽንፈኞች ደግሞ አሜሪካ አይፈቅድምና አያዋጣም የሚሉም አሉ። ከንቱ ልፈፋና አቋም። በዓለማችን አሁንም ትጥቅ ትግል የለውጥ መሳሪያና መንገድ መሆኑ እየታየ ነው። የሚከበረውና የሚደመጠው ህዝብ አሜሪካ ውጭ ጉዳይ ሚኒስቴር ተሰልፎና አንዳንዴን ተንበርክኮ አትርሱን ብሎ የሚማጸነው ሳይሆን የባሩዱን ሽታ ለጠላቶቹ እስኪሰነፍጣቸው ድረስ የሚያሸታቸው ነው። ይህን ስልት አቅፎና ይዞ መታገል አሁንም ግዳጅ ሲሆን ለስልጣን ፍርፋሪ መቀራመት ያዋጣናል በሚል በሰላም ብቻ የሚሉን ይዘታቸው ምን እንደሆነ በተለይ ለእኛ ለኢትዮጵያውያን ምስጢር አይደለም። ድረገጾችና የኢንተርኔት ሚዲያ በሚባሉት ሁሉ መገልገል መስፋፋቱ ጠቃሚ መሆኑ ታይቷል። ግልጋሎቱን ለመዝጋት እነ ደብረ ጽዮንና ቻይና ሚሊዮኖች ዶላሮች የሚያወጡት አለምክንያት አይደለም። የባጀው የሬዲዮ ስርጭትም ከአሉባልታው ቀንሶ የወንጀለኞች መድረክ መሆኑን አቁሞ የህዝብን አንድነትና ህብረት በሚገነባ መልኩ ድርሻውን ቢወጣ ጠቃሚነቱ ከፍ ይላል። የሙት ከተማ አድማን ጥሪ በ1997 ዓ.ም የባዕድ ቅጥረኞች የሆኑ ቢያከሽፉትም በአሁኑ የትግል ምዕራፋችን ግን በዲጅሪጁ ከተሞች ውጤትን አስገኝቷል። የወያኔና የበዝባዦችን ንብረቶች ማውደም ሊቀጥል ሊበረታታ የሚገባው የትግል መንገድ ነው። መሳሪያውም እኮ የሀገራችን ንብረት ነውና ከወያኔ ቅጥረኞች ሊቀማም ሊዘረፍም የሚችል ነው። ዝግጅት፣ ስልት፣ ድፍረት። የህዝብ መብት የሚከበረው በራሱ በህዝብ ትግል ነው። ማንም ባዕድ ህዝባችንንና አገራችንን ነጻ የሚያወጣ አይሆንም። ለምሳሌ ኢሳይያስ አንቀጽ 39ን በቅርብ ንግግሩ ቢያወግዝም ግንጠለ የሚሉ ኃይሎችን አስተናግዶ ከሀገራችን የአንድነት ትግል እንቅፋቶችን አቅፎ ያለው ሻዕቢያ ራሱ ነው። ባለፉት 26 ዓመታትም ተቃዋሚዎችን ከልብ ረድቶ ውጤታማ ሊሆኑ ከሚችሉበት ደረጃ አልደረሱም ተብሎ የሰለቸ ነው። ይህን ብንልም እርዳታና ድጋፍን ለማግኘት መጣር አስፈላጊ መሆኑን ማቅረብ ወይም መቃረን ፍላጎት የለንም፣ ስህተት ይሆናልና። ጠላት ድጋፉን እንዲቀንስ እንዲጠፋ መሟሟት ግዳጃችን ነው። ነገር ግን የውጭ ግንኙነቱ ወይም ድጋፍ የማግኘት ጥረቱ በጋራና በህብረት ለኢትዮጵያ የሚደረግ ሳይሆን ሁሉም በየፊናው ለራሱ ቡድን ድጋፍን የሚፈልግበት ነው። አልፎም ሌላውን ኢትዮጵያዊ ድርጅት ለማሳጣት፣ ለመክሰስ የሪዮት ካፕቴን ላይ የሰጠም ለማስጠመድ እየጣረ እንዳለ መታዘባችን አልቀረም። የቆሰለ ውሻ አጥብቆ አይጮህም ነውና ታሪካቸው ቆሸሽ ያሉ ተቃዋሚዎችና ግለሰብ አገር ወዳድ ለመሆን የሚሳናቸው በዚሁ ምክንያት መሆኑ ግልጽ ነው። የኢትዮጵያ ጠላቶች እነዚህን ቡድኖችና መሰል ግለሰቦችን ወደፊት ገፍተው እነ ኢህአፓን ግን ለማግለል ሲወራጩም ቆይተዋል፣ አሁንም ተሰማርተዋል። ድርጅቱ ያለውን የዓለማችንን ተጨባጭ ሁኔታ ስቶ ሳይሆን የሚጠየቀው ዋጋ ማለትም ለእርዳታቸው ምላሹ ዋጋ አገርን የሚያስከዳ በመሆኑ ነው። ኢህአፓ ለኢትዮጵያ እንጂ ለድርጅታዊ ስልጣንና የበላይነት የታገለ ስላልሆነ እኔ ከተጠቀምኩ አገር ገደል ትግባ የሚለው መስመሩም መርሁም እምነቱም ከቶም ባለመሆኑ የደርግና ወያኔን ቡትቶ ካባ ሊያጠልቅ የሚጠበቅ አይሆንም። አሮጌ መጥረጊያ በሚገባ ቆሻሻን አያጸዳም። አባት አርበኞች ግን ቆራጥነትና ጽናትን ይዘው ሊታገሉ የቻሉና የሚችሉ ናቸው። ካለፈውም ከዘንድሮውም አጣቅሶና ከተጨባጭ ሁኔታው ጋር በተጣጣመ መልክ ትግልን መያዝ መቃኘት አማራጭ የለውም። ይህ ትግልም በተወሰኑ ምርጦች ራሳቸውን ልሂቅና ምሁር ብለው በሚውገረገሩና እንግሊዝኛ በሚችሉ ብቻ የሚካሄድ ሳይሆን የሰፊው ሕዝብን ሙሉ ተሳትፎ የሚጠይቅ ነው። ሀቅ ያለች በድሃ መዳፍ ግን ማንቢያያት ተብሏል። በራሱ ጥረት ትግሉን የጀመረው ሕዝብ ትግሉን በጮሌዎቹ እንዳይቀማ ትግሉን መቀጠል፣ ማጧጧፍ፣ መደራጀትና የሚበጁትንም ድርጅቶች ማቀፍ ይኖርበታል። ሜዳው እንታገል እያሉ ጀግናው ሲዋደቅ ትችት ለሚያበዙት የሚሆን አይደለም። ደግመን ደጋግመን እንዳየነው የአፍጠሮኞችና የምላስፋኖች የትግል እንቅፋቶች ናቸው። ሁለተኛ ጥፋት ቆሞ ማንቀላፋት ተብሏልና ነቅቶ አንበላም አሁንስ ብሎ መገኘትን አገር አድን ትግሉ ይጠይቃል። ንቃት፣ ጥራት፣ ጽናት፣ አገር ወዳድነት። የምንታገለው አንዱን ዘረኛ ሰው በላ ስርዓት በሌላ ለመተካት ሳይሆን ህዝብ የአገሩ የላቡ የመብቱ ባለቤት ለሚሆንባት ህዝባዊት ኢትዮጵያ ነው። የአገራችን ሰው ወገን እየተስተዋለ ብሏል። እየተስተዋለ ትግላችን ለኢትዮጵያና ለመላ ህዝቧ ነው። ወያኔ ይውደም፣ ህዝባዊ መንግስት ለኢትዮጵያ። Thank you.